የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ልጄ ሰለሞን በርታ ምንድነው ያለው? ከዛ ሰው ምሁን። አዎ እንግዲህ ብዙ ሰው ከሆነና ሊገኝ የሚችል አክሰሰብል ሰው ከሆነ በርግጥ እግዚአብሔርም ሰውም ሰው አያጣም። እንደ ሀገርም سنናስበው በብዙ ጉዳዮች ላይ በሰውጦት የሚፈጠሩ ብዙ ችግሮች አሉ። ግን 115 ወይንም ከዛ በላይ ሚሊየን ህዝብ ባለበት ሀገር በሆነ ጉዳይ ላይ ሰው ማጣት በጣም አሳዛኝ ነገር ነው። በሌላ በኩል ከኛ በጣም እጅግ ያነሰ የህዝብ ብዛት ያላቸው ሀገሮች ከራሳቸው አልፈው ሰው ለሌላ ሀገር ሲተርፉ ብዙ ሰው መስጠት ሲችሉ የብዛት ጉዳይ እንዳልሆነ ማሰብ እንችላለን። በቤተ ክርስቲያን ውስጥም ባለው ሁኔታ በአሁኑ ጊዜ ትልቅ የሰው ችግር አለ። የሰው ችግር ስንል ምናልባት እንግዲህ ስታቲስቲካሊ እንደሚባለው 20% አካባቢ ከሆነ ኢቭን ኢቫንጀሊካሉን ብቻ ነው ማወራው ትንሽ ህዝብ አይደለም። 20% 1/5 ከ20 ሚሊዮን ሰው በላይ አለ። እና ሰው ሊጠፋ አይገባም። ግን መልሶ ነገሩ የሚወስደን እኔ ምን አይነት ሰው ነኝ? እኔ በምን ጉዳይ ላይ ሰው ሆኜ የተገኘው ሰው ነኝ? ሁሉንም ነገር በሁሉም ውስጥ መሆን የሚችል አንድ ብቻ ነው፣ እርሱም ክርስቶስ ነው። እግዚአብሔር ክርስቶስን ሁሉን በሁሉ በእያንዳንዳችን ውስጥ ልንሆን የምንችለውን ነገር ሁሉ የማስቻል ብቻ ሳይሆን የመሆን ምሳሌም ነው። ዕብራውያን ላይም እንደሚናገረው እያንዳንዱ ቤት በአንድ ሰው ተሰርቷል ይላል። ሁሉን ያዘጋጀ ግን እግዚአብሔር ነው። እና እያንዳንዱ ቤት በአንድ ሰው ከተሰራ መጥፎውን ቤት ሰሪ ያለው ጥሩውን ቤት ሰሪ ያለው መናኛውን ቤት ሰሪ ያለው ጠንካራውን ቤት ሰሪ ያለው ማለት ነው። መጨረሻ ላይ የሚቀርብልን ጥያቄ እኛ የሰራነው ቤት ምን አይነት ነው? ኢሳይያስ የምትሰሩልኝ ቤት ምን አይነት ነው የሚል ጥያቄ ያቀርባል ለህዝቡ። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ፣ ግን እናንተ ለኔ የምትሰሩት ቤት ምን አይነት ነው ብሎ ትልልቅ መስዋዕት የሚያስከፍሉ ስራዎችን ሁሉ ካየ በኋላ እነሱን ሁሉ ኦልሞስት ዜሮ ያረጋቸውና የሚፈልገውን ቤት ሲናገር ወደዚህ ምንድነው የሚለው? በቃሌ ወደሚንቀጠቀጥ ትሁት መንፈሱም ወደ ተሰበረ ሰው መለከታለው ደስ የሚያሰኙኝ እነዚህ ናቸውና ይላል። ስለዚህ የእግዚአብሔር የሚፈልጋው ሰውም ይሁን ቤት የውስጥ ማንነታችን አካባቢ የሚሽከረከር እንደሆነ እንመለከታለን። ይህንንም ለነቢዩ ለሳሙኤልም ሲነግረው እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ደግሞ ምን ያደርጋል? ልብን ይመለከታል ይላል። እና እግዚአብሔር ልብን ይመዝናል ይላል። አያችሁ፣ አሁን እስከ ዛሬ ድረስ ያልተሰራው ሚዛን፣ ለወርቅ ሚዛን ሰርተናል፣ ለአልማዝ ሚዛን ሰርተናል። በጣም ደቃቅ ለሆኑ ነገሮች በናኖግራም እና ከዛ ባነሰ ለሚለኩ ጥቅቅን በጣም በአይን ለማይታዩ አተሚክ ለሆኑ ነገሮች ሚዛን ሰርተናል። ነገር ግን እስከ ዛሬ የሰው ልጅ ያልሰራው ሚዛን የምን ሚዛን ነው? በሏ። እና እግዚአብሔር የሰውን ልብ ይመዝናል ይላል። ለዚህ ነው ለብልጣሶር ዳንኤል ሲናገር በሚዛን ላይ ተመዝነ ተገኘ ቀለም ተገኘ የሚለው። ምናልባት ብልጣሶር ሊገርመው ይችላል። እንደ ንጉስ እንዴት እኔ ቀላል ልባል ይችላል ሊል ይችላል። ምክንያቱም በስልጣን ሚዛን የመጨረሻ ደረጃ ነው ያለው። ምናልባት በሰውነት ሚዛንም ቀጫጫ ሰው ይሆናል ብዬ አላስብም። በብዙ ነገሮች በሀብትም ቢለካ ያን ያህል ደቃቅ አይነት ሰው አይደለም። ምክንያቱም ለዳንኤል ለዛ ላይ ያየው ጽሑፍ እንኳን ትርጉም ለሚያቀርብ ሰው የወርቅ ስጦታ ብዙ ትልልቅ ስጦታ ፕሮሚስ ያደረግና ያለን ነገር ግን በእግዚአብሔር ፊት ቀሎ የተገኘው ልቡ ነው። ስለዚህ ስለ አንድ ሰው በመናወራበት ጊዜ ስለ አካዳሚክ ወይም ደግሞ የትምህርት ደረጃና ኳሊፊኬሽን አይደለም እናወራው። ጳውሎስ በአንደኛ ቆሮንቶስ ላይ እንደሚናገረው ብዙ ስጦታዎችን ሰውነትን በስጋ በእሳት አሳልፎ የማቃጠልን ለአንድ ኮዝ በነገራችን ላይ እንደዚህ አይነት ለኮዝ ራሳቸውን የሚያቃጥሉ ሰዎች የሉም ብላችሁ እንዳታስቡ። አሁንም አሉ አይደለ? ራሳቸው ላይ ፈንጂ አስረው ላመኑበት ነገር እኛ ምናልባት በእግራችን ከዚህ እንትን መሄድ ራሱ በጣም እንደ ትልቅ ውለታ ልናይ እንችላለን ለእግዜር አይደል? አንዳንድ ጊዜ ቸርች መምጣት ራሱ እግዚአብሔር ውለታውን እንዲቆጥርልን እናስባለን። ግን በአሁኑ ዘመን ሰዎች አሉ ራሳቸውን በፈንጂ አጥረው ከበው በጣም ጮኸው ደስ ብሏቸው ላመኑበት ኮዝ የሚሞቱ ሰዎች አሉ። ግን ጳውሎስ ምን ይላል? ፍቅር ግን ከሌለኝ ከንቱ ነው ይላል። ያለኝን ለድሆች ብሰጥ። በጣም ብዙ ሰዎች አሉ አንዳንድ ጊዜ እኛ በጸጋ ሰበብ ስስታሞች መሆናችንን ብንክድም ውሸት ነው እውነት ነው። ብዙ እኛ ከደህንነት ጋር አያያዝም ብለን መስጠትን እንደማይጠቅምና አነስተኛ እንደሆነ በሕግ ለመጽደቅ የሚሞክሩ ሰዎች ባህሪ አድርገን ብናሳይም በቀላሉ እግዚአብሔር ይህን ሁሉ የሚሰጠው ለመጽደቅ አይደለም። እውነት ነው በሏ አይደል? ከመስጠት እኮ አንጻር ከእግዚአብሔርም በላይ ሰጪ የለም። እሱ የጽድቅ ሁሉ የበላይ ነው። ስለዚህ የምንሰጠው የእግዚአብሔር ባህሪ ስለሆነ ከልባችን ጋር የተያያዘ የደግነት መገለጫ ስለሆነ ነው። ስለዚህ የልብ ጉዳይ የሰው መለኪያ ነው እና ቆሮንቶስ ላይ ጳውሎስ እንደሚናገረው በሰውና በመላእክት ልሳን መናገር ተራሮችን እስክናፈልስ ድረስ በጣም ረቀቅ ያለ እምነትና ተለቅ ያለ እምነት ቢኖረንም መጨረሻ ላይ ፍቅር ከሌለን ከንቱ ነው የሚለው። ፍቅር የችሎታ ጉዳይ አይደለም፣ የአእምሮ ጉዳይ አይደለም። ፍቅር የሀብት ጉዳይ አይደለም፣ የስልጣን ጉዳይ አይደለም። ፍቅር በመንፈሳዊ ስጦታ የመጥለቅለቅ ጉዳይም አይደለም። ምክንያቱም እነዚህ ነገሮች ሁሉ ኖረው ፍቅር ሊኖር እንደማይችል ጳውሎስ ይናገራል። ፍቅር የልብ ጉዳይ ነው። እነዚህ ነገሮች እንደ መሰረት ማስቀመጥ የምፈልገው በድጋሚ ለምንድን ነው አንድ ሰው የሚለውን እግዚአብሔር በምንድን ነው እሱ ሰው አለ የሚለው ልብ እየለካ ነው ወደዚህ ሰው ሰው ለመሆን የቀረው እያለ ሰውን የሚደለድለው እግዚአብሔር በልብ ነው። እና ስለዚህ ዛሬ ልባችንን በእግዚአብሔር ፊት ይታያል፣ ይፈተሻል። ምናልባት የዚህ ትምህርት የመጨረሻው ቦይሊንግ ፖይንቱ ወይም ሜልቲንግ ፖይንቱም ልባችን የት ጋር ነው ያለው የሚለውን ከማየት አንጻር ነው። ምክንያቱም በዮሐንስ መልእክት ላይ ሐዋርያው ምን ይላል? እርሱ ከልባችን ይልቅ ታላቅ ነውና ሁሉን ያውቃል ይላል። ኤርሚያስ ግን የሰውን ልብ ማን ያውቀዋል? በጣም እጅግ ተንኮለኛ ነው ይላል። ተንኮለኛ የሚለው ክፉ ከሚለው አይደለም፣ ዲሲትፉል ነው የሚለው ማለት በጣም አታላይ ነው። በጣም የሚገርማችሁ ነገር የሰው ልብ በጣም ምን አይነት ተንኮለኛ መሆኑና እናንተን ራሱ የማታለል ብቃት ያለው ነው። አንዳንድ ጊዜ ሰው በራሱ ልብ ይታለላል። ያልሆነውን እንደሆን ሊያሳምነን ይችላል፣ እኛ ውስጥ ቁጭ ብሎ ማለት ነው። እግዚአብሔር ግን ልብን ይመዝናል። እግዚአብሔር የሰውን ልብ ልክ በኤክስሬ አጥንት እንደሚታይ፣ በአልትራሳውንድ የሰዎች የውስጥ ኦርጋኖች እንደሚታዩ፣ ከዛም በላይ በጠራ ሁኔታ እግዚአብሔር ልብን ይፈትሻል፣ ልብን ይመረምራል። ለዚህ ነው ባለፈው ስንጀምር የዚህ ሳብ ቶፒክ ርዕሳችን ባለፈውም የጀመርነው ዛሬም እንደምንቀጥል የነገርኳችሁ አንድ ሰው እግዚአብሔር እንደ ልቤ ያለው ማላቸው እንደ እግዚአብሔር ልብ መሆንና አለመሆን የቀንና የማታ ያህል ልዩነት ነው ያለው በእኛ ሕይወት ላይ በጣም ማተር ሊያደርግ ይገባል ለእኛ። ስለዚህ ባለፈው ስናይ በኤሊና በልጆቹ ዙሪያ በሕልቃና በሚስቶቹ በሃናና በፍናና መካከል ባለው ቤተሰባዊ ዳይናሚክስ ወይም ደግሞ ቤተሰባዊ የግንኙነት ሁኔታ ጀምረን ሁለቱም ፋሚሊዎች አንደኛው መደበኛ ተርታ የሚባለው ቤተሰብ ማንም የማያውቀው ነገር ግን መጽሐፍ ቅዱስ ሌንሱን አንድ ቤተሰብ ላይ አድርጎ ምናልባት እዚህ ውስጥ ሁሉም ሰው ቤተሰብ አለው እንደ አንዳችን ቤተሰብ ያለ ቤተሰብ ነው፣ ግን በጊዜው የራሱ ችግር ውጣውረድ የግንኙነት ብዙ አይነት ጥልፍልፍ ያለው ቤተሰብ ነው። እንዲሁም ደግሞ ምናልባት በዛ ሀገር ውስጥ ፈርስት ፋሚሊ እንደሚባለው እስራኤልን ለአርባ ዓመት ሲመራ የነበረ ቤተሰብ የኤሊን ቤተሰብ በሁለቱ መሀል የተፈጠረውን ትንሽ ክሮስኦቨር አይተን በተበላሸ ዘመን ውስጥ ከተበላሸ ፋሚሊ ውስጥ እግዚአብሔር እንዴት ለእርሱ የሚሆነውን መልካም ልብ ያለውን ሰው እንዳወጣ ለዚህም ደግሞ ይልቀውን እጅግ መካን በመሆኗ ሕይወቷ ሚዝረብል ከነበረች ከአንዲት ሴት የአንድን ኔሽን ወይም የአገሪቱን ሶሉሽን እግዚአብሔር ሲያወጣ ተመልክተን ነበር። ያ ከዛ ከመካን ከሆነው ሕይወት ውስጥ የወጣው ከእግዚአብሔር ተለምኖ የተገኘው ሳሙኤል እንዴት በሂደት በጊዜው የተበላሸውን የሁለቱንም ጄኔሬሽን ብልሽት ሳይጎዳው ሳያበላሸው የተበላሸውን አገር ወደ ማስተካከል እንደመጣ እግዚአብሔርም ስለዚህ ሰው መምጣት በነቢዩ አማካኝነት ወይም በአንድ እግዚአብሔር ሰው አማካኝነት ሲናገር ባለፈው እንዳነበብነው አንደኛ ሳሙኤል ምዕራፍ 2 ላይ ቁጥር 35 ላይ የታመነ ካህን ለኔ ያስነሳለሁ በልቤም በነፍሴም እንዳለ እንዲሁ ያደርጋል እኔም የታመነ ቤት ሰራለታለሁ እያለ ሲናገር እናያለን። በልቤም በነፍሴም እንዳለ እንዲሁ ያደርጋል የሚለው በፍጹም ከእግዚአብሔር ሐሳብና ልብ ጋራ በተቃርኖ በሚኖር ዘመን ውስጥ እግዚአብሔር የሚፈልገው ከሱ ልብ ጋራ ሲንክ ያረገ ወይም ደግሞ የተጣጣመ በእግዚአብሔር ልብ ውስጥ ያለውን ሐሳብና ፍቃድ መረዳት ብቻ ሳይሆን ማድረግና መፈጸም የሚችል ልብ ወይም ልቦና ያለውን ሰው እንደሚያስነሳ ተናግሯል። ያንን ፈጽሟል። ያንን ደግሞ በሳሙኤል ሕይወት ውስጥ እንዳየነው ተረድተናል። እንግዲህ በእርግጥ እንደ ልቤ የሆነ ሰው ሲባል ወደ ልባችን የሚመጣው ሳሙኤል አይደለም በዋናነት። ምንም እንኳን የሳሙኤል ሕይወትም ከዚህ ጋር የተመሳሰለ እንደሆነ ሳሙኤል ወደ 450 ዓመት የሚጠጋው በመሳፍንት ወይም በነቢያት መሪነት ሲካሄድ የነበረውን የኔሽኑ የመጨረሻ ሰው ሆኖ እናየዋለን። እንግዲህ ከኢያሱ ጀምሮ ምናልባት መሳፍንትና ሩትንም ጽፈዋል ከሚባሉ ሰዎች መሀል ዋነኛው ሳሙኤል እንደጻፈው ነው የሚነገረው። በተለይ የመሳፍንትና የሩት መጽሐፍ የአንድ ዘመን መጽሐፎች ናቸው። ስለ ሩት መጽሐፍም ሲናገር ባለፈው እንዳየነው መሳፍንት ይፈርዱበት በነበረ ጊዜ ብሎ ስለሚጀምር ለምንድን ነው እሱ ተነጥሎ የመጽሐፈ ሩት የመሳፍንት ዘመን ታሪክ ከሆነ ለምንድን ነው እሱ እዛው ሩት ውስጥ ያልገባው የሚል ብዙ ጊዜ የመጽሐፍ ቅዱስ ሰዎች የሚነጋገሩበት ሀሳብ አለ። እንግዲህ የመጽሐፈ መሳፍንት መጨረሻ ላይ ታችሁ ከሆነ የመጨረሻዎቹ ምዕራፎች በብንያም ነገድ ዙሪያ የሚያወራው ሰፊ ነገር አለ። እንዴት ያ ነገድ እጅግ አስቸጋሪ ኖቶሪየስ እንደነበሩ ሞራሊ በጣም የዘቀጠ ነገር አድርገው ያንን ዲፌንድ የሚያደርጉ ሰዎች እንደነበሩ ይናገራል። በመጨረሻም በተፈጠረው ግጭት ኦልሞስት ሊጠፉ የነበሩ ነገዶች እንደነበሩ ወደ 500 ሰው ሲተርፍ ጦርነቱ እንደቆመ እንደገና ከስክራች የጀመረ ነገድ እንደሆነ እናያለን። በሌላ በኩል የመጽሐፈ ሩት ታሪክ ምንም እንኳን አህዛብ የሆነችውን የሩትን ታሪክ የታከከ ቢሆንም እሷን ያገባት የቦኤዝንም ታሪክ ስናየው የቦኤዝ ኢሚዲየት እናቱ ረአብ እንደሆነች፣ ረአብ ደግሞ በያሪኮ ውስጥ በእምነቷ የተረፈች ሰው እንደሆነች ስናይ አንድ አስገራሚ የታሪክ መስመር እየተጻፈ ነው። ስለዚህ መጨረሻ ላይ የሩት መጽሐፍ ሲያልቅ የዳዊትን ትውልድ ተናግሮ ሩት ኢዮቤድን፣ ኢዮቤድ ደግሞ እሴይን፣ እሴይ ደግሞ ዳዊትን እንደወለደ በትክክል አስቀምጦ ነው የሚጨርሰው። የመጽሐፈ መሳፍንት ደግሞ ክላይማክስ ወይም መጨረሻው እጅግ ውጥንቅጡ የወጣውን የብንያምን ነገድ አድርጎ ነው የሚያልቀው። ከዛ በኋላ መጽሐፈ ሳሙኤል ሲጀምር የመሳፍንት ዘመንን ፍጻሜ የመጨረሻ አስተዳዳሪ የነበረውን የኤሊን ቤተሰብ አሳይቶ ከዛ ውስጥ ሳሙኤል ሲወጣ ያሳያል። እንግዲህ ምናልባት ሳሙኤል ነኝን መጽሐፎች በሚጽፍበት ጊዜ መጽሐፍንና ሩትን ሳሙኤል የመጀመሪያዎቹን ሁለት ነገስታት የቀባ ሰው ስለሆነ ሳኦልንም ቀብቶ እግዚአብሔር በቃ እስኪለው ድረስ ቀንና ሌሊት ሲጮህለት ሲጸልይለት በጣም ይወደው እንደነበረ እናያለን። በኋላ ዳዊትንም እንዲቀባለት እግዚአብሔር አዞት ቀብቶ ከዳዊት ጋር ደግሞ የተለየ አይነት ኮኔክሽን ነበራቸው። ምክንያቱም ዳዊትም ሳሙኤልም ነቢያቶች ስለነበሩ ስፒሪቹዋሊ በጣም ኮኔክት ያደረጉ እንደነበረ እናያለን። ስለዚህ ሳሙኤል ምናልባት ወደ መጨረሻ የጻፈው ከሆነ የእነዚህን ነገስታት አመጣጥም እንድንረዳም የጻፈው ሊሆን ይችላል። ይሄን ለምንድን ነው የማመጣው? ዛሬ ከምንነጋገርበት ሀሳብ አንጻር የመጀመሪያዎቹ ሁለት ነገስታት በእስራኤል ላይ የተሰጣቸው እድልና ያገኙት ሪሶርስ ተመሳሳይ ቢሆንም ውጤታቸው ግን በጣም የተለያየ እንደሆነ እንመለከታለን። ሳኦል በሰው አይን እጅግ የተመረጠና ጠቅላላ ከፊዚካል ፊቸር ወይም ደግሞ ከአካላዊ ቁመናው ጀምሮ እስከ ጀግንነቱና አጠቃላይ የስብዕና አቋሙ አንድ አይነት ማንነት ያለው ሲሆን፣ ዳዊት ደግሞ በተቃራኒው በቤተሰቡ እንኳን ሊቆጠር የማይችል አይን ውስጥ የማይገባ ከመቀባቱ በፊት ከዘመራቸው መዝሙሮች በ27ኛው መዝሙር ላይ እንዳለው እናትና አባቴ የረሱኝ ጌታ ግን ተቀበለኝ እንዳለው ማለት የረሱት በደንብ ነው የረሱት ማለት በቃ ጎልያድን ለመግጠም በሚሞክርበት ጊዜ እነኛን ጥቂት በጎች የትተ ነው እዚህ ወሬ የምትለቃቀመው አንተ ጉረኛ ሂድ ከዚህ ብሎ ወንድሙ ከተቀባም በኋላ እንኳን ስቲል ቅባቱ እንኳን ቁመቱን ያልጨመረለት ሰው ስለሆነ እነዚህ ሁለት የተለያዩ ሰዎች ናቸው። በሰው ፊት የነበራቸውን ሁኔታ ስንመለከት ሳኦል እንኳን የኔን ልብስ ልበስ ብሎ በልብሱ ቁመቱ ሊጨምርለት እንደሞከረ አትችልም ቢለው እችላለሁ ብሎ ስላስቸገረ በቃ እሺ የኔን ልብስ ለብሰ በእኔ ልብስ ተዋጋ ብሎ ራሱ እኮ ለብሶ ሊዋጋ ባልቻለበት ልብስ ልጁን ሊያስገድል ኤኒሃው በዚህ ሌቭል ያሉ ሁለት ሰዎች እንዴት ወደዚህ በጣም ሲግኒፊካንት ወደሆነ ዘመን እንደመጡ የሚያሳይ ክፍል ነው እንድናይ የምፈልገው። እነዚህ ሰዎች ሰው እንዴት እንዳያቸውና እግዚአብሔር እንዴት እንዳያቸውና ሕይወታቸው መጨረሻ ላይ ወደ ኋላ ሲታይ እንዴት እንደተገመገመ ዞሮ ዞሮ እኛ ዛሬ ይህንን ታሪክ የምናይበት ምክንያት የእነሱን ታሪክ ገምግመን እኛን ከፍ ዝቅ ለማድረግ ሳይሆን ለትምህርታችን ተጽፏል ስለሚል ዛሬም መለኪያ ስኬላችንን ለመቀየር ራሳችንንም ደግሞ እዛ ሚዛን ላይ አስቀምጠን እኔም ስለካ በማ ስኬል ላይ ነው ቁመናዬ ትልቅ የሆነው። በተለይ በእግዚአብሔር ሚዛን ላይ ሰው ተቀምጦ ከቀለለ በሌላ ሚዛን ላይ ምንም ቢከብድ መጨረሻ ላይ ህይወቱ ውጤቱ ቀላል ነው የሚሆነው። በሰው ሚዛን 1 ሚሊዮን ኪሎ ግራም የሆነ ኪሎ ግራሙ እንደ ዝም ብላችሁ እንደ ፊገሩ ሰው በእግዚአብሔር ሚዛን ላይ ዜሮ ከሆነ ስለሚባዛ በጣም ዜሮ ነው የሚሆነው። በእግዚአብሔር ሚዛን ላይ ግን ያለው ክብደት የሰው ሚዛን ቢኖረንም ባይኖረንም ውጤቱ እግዚአብሔር ያለው ነው የሚሆነው። ስለዚህ አንድ ሰው የሚለውን ነገር በዚህ ዘመን ምናልባት ብዙ መለኪያዎች እንዳሉ እናንተ ታውቃላችሁ። ዘር መለኪያ ነው፣ ሃይማኖት መለኪያ ነው፣ ዝምድና ይሄ ሀብት መለኪያ ነው፣ ትምህርት ብዙ የዘረዘርናቸው የፈጠርናቸው መለኪያዎች አሉ። ግን በየትም ቦታ ስትሄዱ ስለ ልብ ሰው ሲያወራ አታዩ። እንዴት ነው ልቡ ልቧ ልባችን በምን ደረጃ ላይ እንዳለ። ከዚህም የተነሳ ብዙ የተበላሹ ልቦች በሌሎች መለኪያዎች ባለን አድቫንቴጅ የተነሳ ከፍ ወዳለ ቦታ እየወጣን ብዙ ነገሮች ዝቅ ሲሉ እንመለከታለን። ስለዚህ ልክ ሳሙኤል በሚያረጅበት ጊዜ ካለው ታሪክ እንድንነሳ ፈልጋለሁ። ሳሙኤል ሲያረጅ በጣም ይገርማችሁ እንደ ኤሊ አይነት 40 ዓመት ሰክሰስፉሊ ያገለገሉ ሰዎች በልጆቻቸው ምን ያህል ክስረት እንደደረሰባቸው ከሳሙኤል በላይ የአይን ምስክር ሊሆን የሚችል ሰው ማንም ሊኖር አይችልም አይደለ? ፍርዱን ራሱ ከእግዚአብሔር ተቀብሎ ያስተላለፈ ሰው ሲሆን ሳሙኤል ሲያረጅ የሱ ልጆች ደግሞ ከኤሊ ልጆች ያልተሻሉ በጣም ጉቦኞች በጣም የተበላሹ ሞራሊ የወደቁ ሰዎች መሆናቸውን ስታዩ ለምንድን ነው ይሄ ነገር እንደዚህ የሚሆነው እንድንል ያደርገናል። ዛሬም በብዙ ሁኔታ ለሰዎች ብዙ የሚያደርጉና የሚኖሩ እግዚአብሔር ሰዎች የራሳቸው ቤትና የልጆቻቸው ላይ ግን ብዙ ውድቀት ይታያል። ለምንድን ነው ማንማረው? ሳሙኤል ለምንድን ነው እሱ ይሄን ሚስ ያደረገው የሚለው ጥያቄ አንዳንድ ጊዜ ደጅ ያለውን ስንሰራ ቤት ያለው ሊበላሽ እንደሚችል ስለምንረሳ ይመስለኛል። ይሄ እንግዲህ ሳይድ ፖይንት ነው። ነገር ግን በዚህ የተነሳ ህዝቡ አንድ ጥያቄ ያቀረበ ህዝቡ ያቀረበው ጥያቄ አንተ ጥሩ ሰው ነህ፣ አገልግሎትህም ጥሩ ነው፣ ከኛ ጋር ያሳለፍከውንም ዘመን ምንም ብሌምለስ ነው ወይም ደግሞ ምንም እንከን የለሽ ነው። ልጆች ግን በአንተ መንገድ እየሄዱ አይደለም እና there is no way እነሱ ያንተን ወንበር እንዲቀበሉ አንፈልግም። ኦፍ ኮርስ በአንድ በኩል እውነት ነው፣ ሰበብና የሚፈልጉትን ነገር ለማግኛ ሁነኛ ምክንያት ነው መሰለኝ ፕሪቴክስት እንደ ለአሳማኝ ምክንያት ሊሆን የሚችል ነገር ነው። ምንድን ነው እሱ? እነሱ የሚፈልጉት ንጉስ ነው የሚፈልጉት። እኛ እንዲህ የተሰቃየ ነው ባለፈው በመሳፍንት ዘመንም መከራችን ያየ ነው ምን ስለሌለን ነው ንጉስ እንደማ እንደ አህዛብ በዙሪያችን እንዳሉ ንጉስ ይሰጠን፣ ንጉስ እንፈልጋለን አሉ። ሳሙኤል በጣም ከፋው። መጽሐፉ ላይ እንደምታነቡት ከዛ እግዚአብሔር ጋር ሄደ። ያው የእግዚአብሔር ሰው ስለሆነ ተመልሶ ለእግዚአብሔር ሲነ ምን አስከፋ? በፊትም ንጉስ አይደለህም አንተ፣ ወደፊትም ንጉስ አትሆንም። ንጉስ ማ ነው? እኔ ነኝ ንጉስ። እኔን እኮ ናቁት፣ አንተን አይደለም። አንተ እኔን ከናቁኝ አንተም ቢንቁህ ምን ይገርመሃል? እና የእግዚአብሔር ንግስና ነው ከላያቸው ላይ እየጣሉ ያለው። እና እግዚአብሔር ምንም ችግር የለም እኔ መንገሻ አጥቼ እንደው የት ጋር ልንገስ እያልኩ መንከራተት አምላክ አይደለሁም። ምክንያቱም እሱ በሰማይና በምድር ንጉስ ነው። እግዚአብሔር በእኛ ላይ በመንገሱ እኛን እንጂ የምንጠቀመው እግዚአብሔር ምንም ቢጨመርለት ነገር የለም። ከዚህ የተነሳ ግን ንገራቸው፣ የሰው ንጉስና የአምላክ የፈጣሪ ንጉስ ስርዓቱ የተለያየ ነው። የሰው ንጉስ መዘዝ አለው፣ ብዙ ያስከፍላቸዋል ዋጋ። እና ዝርዝር አድርገህ ንገራቸው፣ ጀስት ንጉስ ጌጥ ብቻ አይደለም ሸክምም ነው ብሎ የንጉስን ህግ ሲነግራቸው፣ ግድ የለም እኛ የምንፈልገው ንጉስ ነው ንጉስ ብለው ሲሉ፣ እግዚአብሔር እንግዲህ የሚፈልጉትን አይነት ንጉስ መስጠት ነበረበት። የሚፈልገውን አይነት ንጉስ እንዲሰጥ አልተጠየቀም። የምንፈልገው ሞዴሉ የአህዛብ አይነት ንጉስ ነው። የአህዛብ ንጉስ ማለት ጀግና የሆነ ሲያዩት የሚያስፈራ በቃ እንደምታውቁት ማለት ነው። ስለዚህ እግዚአብሔር ያንን ለመስጠት ፕሮሚስ አደረገው። ወደ የቤታችሁ ሂዱ፣ ንጉሱ ይመጣላችኋል ተባለ። ንጉሱ እስኪመጣ ድረስ ሰው ሁሉ ወደ ቤቱ ሄደ። እንግዲህ በዚህ መሀል ነው ይሄ ሰው የመረጠው በሰው ፍላጎት ልክ የተሰራውን ሰው እግዚአብሔር ወደ እነሱ ያመጣው። እንግዲህ ይሄ ሰው ከመምጣቱ በፊት እግዚአብሔር ለሳሙኤል ነገ በዚህ ጊዜ ሰው ልክልሃለሁ ብሎት ነበር። ያው እንደምታውቁት መጽሐፍ ቅዱስን እንግዲህ አንብባችሁታል ብዬ ተስፋ አደርጋለሁ ወይም ታነቡታላችሁ። በዛ መሀል ከብንያም አካባቢ ቂስ የሚባል ሰው አህዮቹ ጠፍተውበት አህዮቹን ፍለጋ አንድ የተመረጠ ልጁን ከሌላ ባለሟል ጋር አብሮ ይልካቸዋል። እነሱ ከሀገር አገር ሲዞሩ አህዮቹን ሊያገኟቸው አልቻሉም። በመጨረሻ ላይ ሳኦል እንደሚለው የአህዮቹ ጉዳይ ሳይሆን የእኛ ነገር እንዳያሳስበው አባታችን ምዕራፍ 9 ላይ ነው አንደኛ ሳሙኤል እንመለስ ሲል ብላቴናው አብሮት የነበረው አረ እዚህ አንድ እግዚአብሔር ሰው አለ ይላል ቁጥር 6 ላይ እንደምታዩት ምዕራፍ 9 እና እሱን እናገኘው ይላል። ነብይ የሚባለው በዛን ዘመን ባለ ራእይ የሚያይ ሰው፣ መንፈሳዊውን ዓለም የሚያይ ሰው እንደማለት ነው። ጠይቀው ሳሙኤልን ያገኙታል። ቁጥር 15 ላይ እንደምታዩት ገና ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር። ነገ በዚህ ሰዓት ከብንያም አገር አንድ ሰው ሰድልሃለሁ። ለቅሷቸው ወደ እኔ ደረሰ፣ የሕዝቤን ተመልክቻለሁ። ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ፣ ከፍልስጤማውያንም እጅ ሕዝቤን ያድናል ብሎ ሳሙኤልን ሳኦልን ሲያየው እግዚአብሔር ያ የነገርኩ ሰው እነሆ እርሱ በሕዝቤ ላይ ይሰለጥናል አለው ይላል። ያው ሲነጋገሩ ስትመለከቱ ስለ አህዮቹ አታስብ፣ አህዮቹ ተገኝተዋል። ነገር ግን ልብህ ውስጥ ያለ ነገር አለ። አንተ ገና አላወቅከውም። በልብህ ውስጥ ያለውን ነገር እኔ ነገ እነግርሃለሁ፣ ስለዚህ ደር ይለዋል። በመጨረሻም ያው በማግስቱ እሱ ለመንገስ የተመረጠ ሰው እንደሆነ ሲነግረው ምንም ክሉ የለውም ስለዛ ነገር። በቃለውም ብሎ አያስብም፣ ጠርጥሮም አያውቅም። ፕራዮሪቲ ሰጥቶ ሲፈልጋቸው የነበሩትም የአህዮቹ ጉዳይ ነው። ግን ስትመለከቱት ከውጪ የእግዚአብሔር ቃልም እንደሚናገረው በኋላ ሲቀባም ህዝቡ ፊትም ሲቀርብ ከእሱ የተሻለ ሰው እንደሌለ በሰው አይን እጅግ ሙሉ እንደነበረ ይናገራል። ነገር ግን ሳኦልን እግዚአብሔር ምንም እንኳን እንደ ሰው የተመረጠ በሰው የተመረጠ ሰው በሰው ልክ የመጣ ሰው ቢሆንም እንዲወድቅ አይደለም እግዚአብሔር ያደረገው። እንዲሳካለት ብዙ ነገር እግዚአብሔር አድርጎለታል። የመጀመሪያው ነገር እግዚአብሔር ለሳኦል የንግስና ቅባትን ከነቢዩ ከሳሙኤል እጅ እንዲቀባው በቅባት እንዲያገለግል ቅባት ተሰጥቶታል። ያው ሳሙኤል ምዕራፍ 10 ላይ ሲቀባው ታያላችሁ። ከዛ ቀጥሎ የእግዚአብሔር መንፈስ ሲወርድበት ታያላችሁ። ኢቭን ትንቢት ሲናገር ትመለከታላችሁ። ብዙ ምልክቶች ሲደረጉ፣ ከሁሉም በላይ ግን ቁጥር 9 ምዕራፍ 10 ላይ ያለው ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት ይላል። ማለት ኢቭን እግዚአብሔር ለንግስና የሚበቃ ልብ ሌላ ልብ ለወጠለት የሚለው ነገር በጣም ቀላል አድርጋችሁ አትመልከቱት። ሰው የሰውን ልብ ሊለውጥ አይችልም። እና እንደ ንጉስ ማሰብ እንዲችል፣ እንደ ንጉስ መመላለስ እንዲችል፣ በእግዚአብሔር መንፈስ የሚሰጠውን ነገር መጠቀም እንዲችል ምን ልነግራችሁ ነው? እግዚአብሔር ሳኦልን እንዲወድቅ ዳዊትን እንዲሳካለት አድርጎ አይደለም። ሁለቱም ምንም እንኳን ሳኦል በሰው ምርጫ የመጣ ሰው ቢሆንም ዳዊትን በኋላ እንደምናየው እግዚአብሔር የመረጠው ቢሆንም ለሳኦልም ግን እግዚአብሔር ተመሳሳይ እድል፣ ተመሳሳይ ሪሶርስ፣ ኢቭን ለሁለቱም 40-40 ዓመት ነው የነገሱት። የተሰጣቸው የጊዜ ርዝመት እንኳን የተለያየ አለ። ዳዊት ቢቀባ እንኳን ዳዊት ማነው ሳኦል 40 ዓመት ሙሉ እድል ነበረው። ግን የሳኦል እግዚአብሔር ሰው ልቡንም ቢለውጥለት የሰው ልብ የእግዚአብሔር ድርሻ ብቻ ሳይሆን ሰው በራሱ ልብ ላይ ደግሞ የማዘዝ ስልጣን ስላለው ሳኦል ለልቡ ያልተጠነቀቀ ምናልባት እንደ እግዚአብሔር ልብ መሆን አስፈላጊ ያልመሰለው እንደ ልቡ መኖር የሚችል የእግዚአብሔርን ልብ ማሳዘንን ራንደምሊ ምንም ሳይመስለው የሚያደርግ ሰው እንደሆነ እንመለከታለን። ምክንያቱም ምዕራፍ 10 ቁጥር 1 ላይ እግዚአብሔር ቀብቶሃል ብሎ ሲነግረው እንመለከታለን። ቁጥር 6 ላይ የእግዚአብሔር መንፈስ በኃይል ይወርድብሃል፣ እንደ ሌላ ሰውም ሆነ ትለወጣለህ ሲል አሁን ይህን የማሳያችሁ ለምንድን ነው? እሱ እግዚአብሔር ይህን ሁሉ እንኳን ቢያደርግልን እኛ ልባችንን ለእግዚአብሔር መስጠት ካልቻልን፣ ልባችን ሁል ጊዜ ለእግዚአብሔር መስዋዕት አድርገን ማቅረብ ካልቻልን፣ ምናልባት በኋላ መጣበታለሁ፣ መዝሙር 51 ላይ ዳዊት በጣም በትልቅ ኃጢአት ወድቆ ንስሐ ሲገባ የእግዚአብሔር መስዋዕት የተሰበረ ልብ ነው ብሎ ንጹህ ልብን ፍጠርልኝ ብሎ ከልብ ጋር የተያያዘ ጉዳይ ልቡ ውስጥ ካልተስተካከለ ድረስ ዙፋኑ እንደማይጠቅም ዳዊት ገብቶታል። ብዙ ሰው ስለ ቅባት ይጨነቃል። ብዙ ሰው ስለ አገልግሎት በር ይጨነቃል። ብዙ ሰው ስለ ብዙ በረከቶች እንጨነቃለን። የሰው ልጅ ግን ልቡ ትክክል ከሆነ፣ ልቡ መልካም ከሆነ ከእግዚአብሔርና በርሱ መካከለ ያለው ወይም በእግዚአብሔርና በርሷ መካከለ ያለው የልብ መስማማት ካለ ሌሎቹ ነገሮች ሁሉ በዛ ኮንቴክስት ውስጥ ይሆናሉ። ልቡ በተበላሸ ሰው ላይ የእግዚአብሔር ዓላማ ረጅም ጊዜ ሊቆይ አይችልም። ስለዚህም እንደሌላ ሰው ሆነት ለወጣል አለው ልቡን ለወጠለት ይላል። ከዛም በኋላ እግዚአብሔር ብዙ ድሎችን ሰጠው። ተደጋጋሚ ድሎች ኢቭን መጀመሪያ ላይ የናቁትና ሳውል አይነክስብንም ያሉ አንዳንድ ሰዎች ሪጀክት ያደረጉ ሰዎች እንኳን ሙሉ ለሙሉ በንግስናው ስካምኑ ድረስ እግዚአብሔር ለሳውል ከፍተኛ ሞገስ ሰጥቶት ነበር። እግዚአብሔር እነዚህ ነገሮች ሁሉ መንፈሱን የልብ ለውጥን ቅባቱን ዙፋኑን ሁሉንም ነገር ለሰው ያስፈልገኛል የሚለውን ነገር የሚሰጠው መጨረሻ ላይ ግን የልቡ ባለቤት ልቡን የሚይዝበትና ልቡን ለእግዚአብሔር የሚያቀርብበት እግዚአብሔር ልባችንን ሁልጊዜ ስለሚመለከት ከልባችን ጋር ያለን የህይወት ግንኙነት በአንዳንድ ወሳኝ ሁነቶች ላይ ይፈተሻል። ሁለት ዓመት ከነገሰ በኋላ ይላል ምዕራፍ 13 ላይ የመጀመሪያውን ፈተና ሳኦል ሲወድቅ እንመለከታለን። በዚህ ስፍራ ላይ ሳሙኤል ቀጠሮ ሰጥቶት ነበር። ከሰባት ቀን በኋላ ስለምመጣ ጠብቀኝ፣ እኔ ሳልመጣ ምንም ነገር አታደርግም ብሎት እዚህ ጋር የምንመለከተው ምንድን ነው? ከፍልስጤማውያን ጋር ውጊያ ሊጀምሩ ነው። ፍልስጤማውያን በጣም በከፍተኛ ቁጥር ይመጣሉ። ሰው በጣም በፍርሃት ተመቶ በጭንቀት ውስጥ ገብቶ ቁጥር 6 ላይ እንደምትመለከቱት በገደል በግንብ በጉድጓድ ውስጥ ሲሸሸጉ እናያለን። የቀሩትም ጥቂት ህዝብ ቁጥር 7 ላይ እንደምናይ ሳኦልን ተንቀጥቅጠው ሲከተሉት እንግዲህ ሳኦልም ይላል ቁጥር 8 ላይ ሳሙኤል እንደቀጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ግልጌላ አልመጣም። ህዝቡ ከእርሱ ተለይተው ተበታተኑ ይላል። ስለዚህ ሳኦል ምን አረገ ይላል? የሚቃጠል መስዋዕትና የደህንነት መስዋዕት አምጡልኝ አለ። መስዋዕቱን አሳረገ። የሚቃጠለውን መስዋዕት ማሳረግ በፈጸመ ጊዜ ሳሙኤል መጣ። ሳኦልም እንዲመርቀው ሲገናኘው ያደረግከው ምንድን ነው ሲለው ህዝቡ ከእኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህ ፍልስጤማውያን አሁን ወደ ግልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም አልኩ። ስለዚህ ሳልታገስ የሚቃጠል መስዋዕት አሳረግሁ ይላል። ሳሙኤል ምን አለው? አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበክም። ዛሬ እግዚአብሔር መንግስትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግስትህ አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበክምና እግዚአብሔር በህዝቡ ላይ አለቃ ይሆን ዘንድ አዞታል ብሎ ምን ያህል ሲሪየስ እንደሆነ አሁን ስናየው በጣም ሲምፕል ነገር ነው የሚመስለው። ሳኦል ያቀረበው ሪዝን በጣም አሳማኝ ነው። ሰው ተበታተነ፣ ፍልስጤማውያን መጡብኝ፣ አንተ ዘገየህ፣ ስለዚህ መስዋዕቱን አቀረብኩ። ወስ ፕሮብለም ለሳሙኤል ምንም ለሳኦል ምንም ላይሆን ይችላል፣ ለእግዚአብሔር ግን ሁሉ ነገር ነው። ይሄ ዳዊት በመዝሙር 2 ላይ እኔ ግን ንጉሴን ሾምኩ ይላል። አሁን እዚህ ጋር ሳኦል የእግዚአብሔርን ስርዓት ለማፍረስና ለመቀየር እግዚአብሔር ቆይ ሲለው ላለመቆየት አሁን በእግዚአብሔርና በሳኦል መካከል አለቃ ማን ነው ነው? እዚህ ጋር ልብ ማለት እዛ ጋር ነው። ማን ነው ባለቤቱ? ማን ነው ገዢ? ዙፋኑ ላይ የሚቀመጠው ማን ነው? ምናልባት እንደ ኮንትራስት ዳዊትን ስታዩት ዳዊት ለብዙ ዓመታት ነው ሳኦል ንጉሥ ሆኖ ህይወቱን በሞት እየፈለጋት ሳኦል መግደል እንኳን እየቻለ እግዚአብሔርም ለፈተሻ አሳልፎ እየሰጠው እጁ ላይ ከእሱ ጋር ያሉ ጀነራሎች ራሱ እንግደለው እና በቃ እንጨርስና ሌትስ ሙቭ ኦን ሲሉት እግዚአብሔር በቀባው ላይ እጄን አላነሳም። እንደውም አንድ ጊዜ የልብሱን ጫፍ በመቁረጡ ልቡ በሐዘን ተመታ ይላል። ምን ማለት ነው? የእግዚአብሔርን ኦቶሪቲ የማክበር እና ያለ ማክበር እግዚአብሔርን የበላይነት እግዚአብሔር ጠብቀኝ ካለ ጠብቀው ሞታለው እንጂ እግዚአብሔርን ስልጣን አልፎ መሄድ ኮንሲኩዌንሱ ትልቅ ነው። ለሳውል ማይነር ነገር ሊሆን ይችላል። ሳሙኤል ቆይቷል አል ዱ ኢት ሊሆን ይችላል። አሁን ትልቁ ጥያቄ በልባችን ላይ የሚፈተሽ የመጨረሻው የልባችን ባለ ስልጣን ማን ነው? ብዙ ሳንቻችሁ ላይ ብታዩ ራሳችን እንደሆነን ምንም እንትን ፍተሻው ሁሉ አያስፈልገው። በጣም ብዙ ነገሮች ላይ ቫዮሌት እናረጋለን። በቃ ካስፈለገ በኋላ ንስሐ ይገባበታል አምንላቸው ነገሮች ብዙ ነገሮች ላይ እንዳሉ መካድ አይቻለም። ለሳውል እቺን ብታልፍ ኖሮ መንግስት ይጸናል ነበር። በቃ አሁን ግን ምን አለ እግዚአብሔር? በቃ ልቡ እንደኔ ልብ ከኔ ልብ በኋላ የኔ ልቡ ከለልቤ ጋር የተስማማ እኔ የበላይ ለማድረግ ፈቃደኛ የሆነ ሰው ኦሬዲ እግዚአብሔር አግኝቷል። አንዳንድ ጊዜ እንዴት አገኘ እግዚአብሔር ስትሉ ዳዊት ሊገኝ የሚችል ሰው አይደለም። በቤተሰቡ የተረሳ ጫካ ውስጥ በግም ይጠብቅ ምናልባት ይዘምራል እዛ ውስጥ ግን በሁለተኛ ዜና 16:9 ላይ ስትዩ ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ ምን ይላል? በምድር ሁሉ ይመለከታሉ ይላል። እንደውም እንግሊዘኛ ወደ ምን አይነት ትሆናለው? ልክ በባትሪ ሰው እየፈለገ በቃ ሬንጅ ያደረግ መሬት ላይ ሁሉ ጫካ ውስጥ ብትሉ ጓዳ ውስጥ ብትሉ ሰው ይፈልጋል ይላል። እና እዚህ ጋር የሳውል ልብ እምቢ ሲል እግዚአብሔር አማራጭ የሌለው አንድ ሰው ግን አገኘ እግዚአብሔር። ያዘዘህን አልጠበክምና ማለት ብትወዱኝ ትእዛዜን ጠብቁ የሚለው ቃል አለመታዘዝ ምን ያህል ከባድ እንደሆነ ምን ያህል በእግዚአብሔር አይን ብዙ ነገሮች ላይ ተጽዕኖ እንደሚያመጣ ብዙ ጊዜ ልብ አንልም። ኦፍ ኮርስ ከዛ በኋላ ጦርነቱ ተደረገ። በዮናታን በኩል አድርጎ እግዚአብሔር ለሳኦል ድልን ሰጠው። ምዕራፍ 15 ላይ ስትመጡ ሁለተኛ እድል ሰጠው ለሳውል እግዚአብሔር። እግዚአብሔር ሁሉ ጊዜ አንድ እድል ብቻ አይሰጥም ለሰው፣ ሁለተኛ እድል ሰጠው። ምክንያቱም ከዛም በኋላ ሳውል የመታዘዝ ልብ ቢኖረው ኖሮ አትሊስት የራሱን ዘመን መንግስቱ እስከ ወዲያኛው ባይጸና እንኳን በራሱ ዘመን እንኳን የረካ ሰው ሆኖ ማለፍ ይችል ነበር እግዚአብሔርን ፍቃድ ፈጽሞ። ምዕራፍ 15 ላይ ስታዩ የእግዚአብሔርን ድምጽ ስማ አለው። አሁንም በደንብ ስማ በኋላ አልሰማውም እንዳትል ሰበብን ስማ አለው። እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለው ኮንሲኩዌንስ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴና፣ ህፃኑን፣ በሬውንና በጉን፣ ግመሉና አህያውን ግደል። እንግዲህ እግዚአብሔር ይህንን ያለበት ምክንያት አለው። ምክንያቱም በሙሴ ጊዜ በመንገድ ላይ ያሉ ደክመው ባሉበት ሰዓት ላይ ብዙ ሰዎችን ገለው ነበረ ያለ ምክንያት። በዛ ጊዜ እግዚአብሔር ምንም ማለት ግን እነዚያ ያ ኃጢአት ኮንሲኩዌንስ አለው። እግዚአብሔር ፍርድ የፍርድ ጊዜ ነው እና ሳኦል ያንን ነገር ለማድረግ ሲሄድ ቁጥር 9 ላይ ነገር ግን የሚል ቃል አለ። አያችሁ፣ ነገር ግን ማለት እግዚአብሔር ካዘዘው የቀነሳቸው ነገር ሳኦል ለህዝቡ ሳኦልና ህዝቡ ለአጋግ ማለት ለንጉሱ ለአማሌቅ ንጉስ ለተመረጡት በጎችና በሬዎች ለሰቡት ጥጆችና ጠቦቶች ለመልካሞች ሁሉ ራሩላቸው። ፈጽሞ ሊያጠፋቸው አልወደዱም። ነገር ግን ምናምንቴና የተናቀውን ሁሉ ፈጽሞ አጠፉ። ከዛ እግዚአብሔር ምን ይላል? ሳኦል እኔን ከመከተል ተመልሷል፣ ትእዛዜን አልጠበቀም ብሎ ለሳኦል ሁለት ነገር ነው። እኔን አይደለም የሚከተለው ሌላ ነገር እየተከተለ ነው ማለት ነው። እኔን ከመከተል ተመልሷል፣ ሁለተኛው ደግሞ ትእዛዜን አልፈጸመም። ስለዚህ አለመታዘዝ ውስጥ ገብቷል። አሁን ቁጥር 13 ላይ ስታዩ ሳሙኤል ሲመጣ አንተ ለእግዚአብሔር የተባረክሁን የእግዚአብሔርን ትእዛዝ ፈጽም ያለው ነው የሚለው። ሳውል የሚያውቀው እንደፈጸመ ነው፣ ግን የእግዚአብሔርን ትእዛዝ ሞዲፋይ እንዳደረገ ልብ ያለ አይመስልም፣ ወይም ደግሞ ዲናያል ላይ ነው ያለው። የዘገየ መታዘዝ አለመታዘዝ ነው። ሰው መታዘዝ ያለበት በእግዚአብሔር ጊዜ። ዛሬ አርግ የተባለው ነገ ያረገ ሰው በእግዚአብሔር አይን አልታዘዘም ነው የሚባለው። የተሸራረፈ መታዘዝ አለመታዘዝ ነው። እግዚአብሔር 100 አርግ ብሎ 99 ያረገ ሰው አልታዘዘም ነው በእግዚአብሔር የሚባለው። በቅድመ ሁኔታ የተቀመጡ መታዘዞች እንዳለመታዘዝ ነው። ኮንዲሽናሊ ከሆነ የምንታዘዝ ይህን ካረክ ይህን ከሆነ እንዲህ ከሆነ ብለን የምንታዘዝ ከሆነ አለመታዘዝ ነው። ሴሌክቲቭ ኦቢዲየንስ ኢዝ ዲስኦቢዲየንስ። እየመረጡ መታዘዝ ምንድን ነው? በሏ አለመታዘዝ ነው። አሁን እንግዲህ በራሳችን ልብ ላይ ስናየው ትእዛዝ ማለት ኮምፕሊት የሆነ ሙሉ፣ አንኮንዲሽናል የሆነ ቅድመ ሁኔታ የሌለበት፣ ፕሮምፕት የሆነ ወዲያውኑ የሆነ መሆን አለበት። ስለዚህ ክርክር ላይ ሳውል ዳዊት ምን አለው? ማነው ሳሙኤል? ቆይ እግዚአብሔር ዛሬ ሌሊት የነገረኝ ልንገርህ አለው እና ተናገር አለው። ቁጥር 19 ላይ ስታዩ ለምርኮ ሳስተህ ይላል። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማም? ለምንስ በእግዚአብሔር ፊት ክፉ አደረግህ ይለዋል። ሳኦልም መልሶ የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ፣ ንጉሱን አምጥቻለሁ፣ አማሌቅን አጥፍቻለሁ፣ ህዝቡ ግን ለአምላክህ ለእግዚአብሔር መስዋዕት ያለውን ዘንድ ከርሞ የተመረጡትን በጎችና አምጥቷል ሲል ሰው ሳሙኤል ምን ይለዋል? በሆኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ቴራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ። ልባችን ወይ ለእኛ ቃል ይገዛል ወይ ለእግዚአብሔር ቃል ይገዛል። ለሁለቱም ሊገዛ አይችልም። ቁጥር 29 ላይ ስትመለከቱ ህዝቡን ስለፈራሁ ቃላቸውንም ስለሰማሁ የእግዚአብሔርን ቃል የእግዚአብሔርን ትእዛዝና የአንተን ቃል በመተላለፌ በድያለሁ ብሎ መጨረሻ ላይ አድሚት ሲያደርግ ስታዩ ለካ እግዚአብሔር እኔን ከመከተል ተመልሷል ያለው ሳውል በህዝብ ኦፒኒየን ነው የሚኖረው። የሰውን ድምፅ እየሰማ አያችሁ፣ የእግዚአብሔርን ድምፅና የሰውን ድምፅ እኩል መስማት አንችልም። ወይ እግዚአብሔርን እናስደስታለን ወይ ሰውን እናስደስታለን። ዛሬ ብዙ ሰው ሌላ ሰዎችን በማስደሰት ምክንያት እግዚአብሔር በብዙ ሰው ይከፋል። ህይወታችሁን ብትመለከቱ ማንን ለማስደሰት ብለን ነው እግዚአብሔርን የምናስከፋው? አንዳንድ ቦታዎች ላይ ተሰብስበን ከጓደኞቻችን ጋር ከሰዎች ጋር ሆነን እግዚአብሔር በሚከፋው ነገር ላይ እንኳን ሰው ከሚከፋው ብለን እግዚአብሔርን ችላ እንላለን። ዛሬ በምድራችን ላይ ብዙ የፖለቲካ ውዥንብርና ብዙ አተካሮ ስላለ አንዳንድ ጊዜ ፖለቲካሊ ኮሬክት ለመሆን ኢቭን ፖለቲካሊ ኢንኮሬክት ለመሆን እንኳን የእግዚአብሔርን ቃልና የእግዚአብሔርን ፍቃድ እንጥሳለን። ሌላውን ነገር አስቡ፣ ስለ ገንዘብ የሚደረገውን ነገር፣ ስለ ክብር የሚደረገውን ነገር፣ የተሻለ ሆኖ ለመታየት የሚደረገውን ነገር ተውት። ስለዚህ ልባችን አንዱ የሚለካው ማንን ነው? ልባችን የሚከተለው ልብ መከታያችን ነው። ልባችን ሁል ጊዜ ወደ አንዱ ያዘነብላል፣ ወደዚህ ወይም ወደዛ። ለዚህ ነው ልጄ ሆይ አጥብቀህ ልብህን ምን አርግ ይላል? ጠብቅ። ለምን? የህይወት መውጫ ከእርሱ ነውና። the issues of life come forth from it ይላል። ምን ማለት ነው? ህይወትን በተመለከተ የሚደረጉ ውሳኔዎችና የመከተል አቅጣጫዎች ሁሉ ከየት ይወጣሉ ነው የሚለው? ከልብ ነው። ስለዚህ እግዚአብሔር ልባችንን ካላገኘ እኛን አላገኘም ማለት። ለዚህ ነው ልጄ ሆይ ልብህን ምን አርገኝ ይላል? ስጠኝ ይላል። ስለዚህ ዛሬ ማንን ነው የምንከተለው? ሰው ነው የምንከተለው? ማጆሪቲ ነው የምንከተለው? ጥቅም የሚሰጡንን ሰዎች ነው የምንከተለው? ሊጎዱን የሚችሉ ሰዎች እንዳይጎዱን በማለት የእነሱን ድምፅ ነው የምንሰማው? እዚህ ጋር ሳውል ሌት ነው የተረዳው፣ ግን ለንስሐ በማይሆን ሰዓት ላይ ነው። ንጉሥ ነው፣ እግዚአብሔር ስልጣን ሰጥቶታል። ቅድም እንዳልኳችሁ ዳዊት በጣም ብዙ ፕሬሸር ነበረበት። ብዙ ጊዜ እንደምታዩት ዳዊት ማምለክ ይወዳል እግዚአብሔርን። እረኛ እያለ ቢያመልክ ኢትስ ኦኬ፣ አይደል? ተቀብቶ ገና ወደ ዙፋን ሳይመጣም ቢያነግስ ኦኬ፣ ከነገሰ በኋላ ሙሉ ስልጣኑን ከተቆጣጠረ በኋላ ልክ እንደ ልጅነቱ እየጨፈረ ምናምን ሲያመልክ ሁሉም ሰው እኮ አልወደደለትም። ለምሳሌ ባለቤቱ ምንድን ነው እንደዚህ ልጅ ይመስል ዝም ብሎ እንትን ማለት መዝለል፣ ንጉሥ አይደለም ትንሽ ቆነን ብለ ዙፋን ላይ ሆነ ሰው ሲያመልክ ባይሆን ቀስ ብለ ምናምን ነገር ፎርጊ አላት። ለእግዚአብሔር ትልቅ ልሆን የሚችልበት እድሜም ስልጣንም የለኝም፣ ሁል ጊዜ በእግዚአብሔር ፊት ትንሽ ነኝ። ስለዚህ ልክ እንደ ድሮ ዘላለሁ። ምናልባት ከዚህ በላይ መናቅ የሚያስፈልግም ከሆነ አም ኦልሬዲ በዛ ገና ብዙ ሩም አለኝ ለመናቅ አለ። ብዙ ሰው ግን በጣም የሚገርማቸው የቀበሌ ሊቀመንበር ሲሆን እንኳን እግዚአብሔር ጋር ትንሽ ቀረብ ያለ ይመስሉና ብሎ ቁጭ ማለት ይወድ። በጣም የሚገርማችሁ በእኛ ባንክ አካውንት ውስጥ ያለው ብር እግዚአብሔር ስንት እንደሆነም ሊያውቀው አይችልም። ማለት ምንም ኢስ ነቲንግ። የፈለጋችሁትን ዲግሪ ብትይዙ የሰውን እውቀት ከሌላ ጭንቅላት የቀዳ ነው እንጂ በእግዚአብሔር እውቀት አይን ሲታይ አለማወቅ ሁሉ ነው እሱ። እግዚአብሔር ትልቅ ነው። ስለዚህ ትልቅነት በእግዚአብሔር ፊት ሊሰማን አይችልም። ከቻልን እንደው ከሆነልን በሰውን ፊት ትልቅ መሆን ብዙ አስፈላጊ አይደለም አይደለ? ስለዚህ ለሰው ኦፒኒየን ያጋልጠናል። እንደዚህ አይነት ነገር የሆነ እንትን እንዳናጣ የምንፈልገው ሁሉንም ነገር ለማጣት ሬዲ የሆነ ሰው ሁሉንም የማግኘት እድል አለው። ማንም ሰው ደግሞ ከአቋሙ ሊያነቃንቀው አይችልም። ስለዚህ ዳዊት ምን አለ? የፈለገ ለስልጣን ማንዴቱ ቢኖረኝም ቅባቱ ቢኖረኝም አሁን ያለኝ ይሄ ሰውዬ እኔን የሚያሳድድበት መንገድ ጀስት ባይሆንም አሳልፎ የሰጠኝ እንኳን ራሱ እግዚአብሔር ቢሆንም ግን እኔ ከቅባቱ ጋር አልጣላም። ምክንያቱም እኔ ራሴ በዛው ቅባት ኦፕሬት የማድረግ ሰው ስለሆንኩ እኔ ያላከበርኩትን ቅባት ሌላው ሰው ሊያከብረው በሏ አይችልም። ስለዚህ ያ ሁሉ ጦር እንትኖቹ ብለው ላጣብቀው እንደውም እኔ ልበለው እኔ አንድ ብቻ ይበቃኛል እያሉት እንኳን ምን አለ አይሆንም። አንድ ቀን እግዚአብሔር በፈለገው መንገድ ይወስዷል ይህን ሰውዬ። ወይ አርጅቶ ሊሆን ይችላል፣ ወይ ታሞ ሊሆን ይችላል፣ ወይ ጦር ሜዳ ሊሆን ይችላል። አንድ መንገድ ይቀራል። ግን እግዚአብሔር የቀባውን እግዚአብሔር ይውሰደው። ስለዚህ አንዱ ጥያቄ እንደ ልቤ የሚለው ነገር ማንን ነው የምንከተለው? አማራጭ ውስጥ ስንገባ እግዚአብሔርን ብቻ ካሌብ እንዳለው ፈጽሜ ተከትያለሁ እግዚአብሔርን እንዳለው ትእዛዝ፣ መታዘዝ። ልብ የመታዘዝ ኦርጋን ነው። በመንፈሳዊ ዓለም በልባችን ካመፅን በእጃችን አመፀኞች ነው የምንሆነው። ያለን ነገር ሁሉ ከልባችን ውጭ ያለው ልባችን የወሰነውን ነገር ማስፈጸሚያችን ነው። አንደኛ ነገሥት 9 ላይ ሰለሞን ሲነግሶ ቤተ መቅደስ ሰርቶ ከጸለየ በኋላ እግዚአብሔር አንድ መልስ ሰጠው። ሰምቻለሁ፣ ቤቱን ተቀብያለሁ፣ ጸሎትን ሰምቻለሁ፣ ያልከውን ሁሉ አደርጋለሁ። ግን አንድ ፕሪኮንዲሽን አለ። አባት ዳዊት በየዋ ልብና በቅንነት በፊቴ እንደሄደ ከሄድክ ብቻ ነው የሚሆነው። ማለት መለኪያ አንተን የምመለካህ በጥበብ አይደለም፣ በሰራው ቤት አይደለም፣ ባለህ ማለት ከሰለሞን በላይ ብዙ አይነትን ኳሊፊኬሽን ያለው ሰው በምድር ላይ እስከዛሬ የለም ነው የሚለው እግዚአብሔር ቃል። ምለካህ ግን ስቲል በምንድን ነው? በልብህ ነው። ልብህ ደግሞ የሚለካው የዋህነቱ ይላል ዳዊትን። የልቡን የዋህነት ምን ማለት ነው? እሱ እግዚአብሔርን ያለ ጥያቄና በቃ እንደ ሞኝ የመከተሉ ማለት በቃ እግዚአብሔር ያለው ነገር ሁሉ 100% ልክ ነው። እኔ ፈትሼና መርምሬ ቻሌንጅ አድርገ እግዚአብሔር የተከተለበትን ልብ እግዚአብሔር ወዶለታል። ደግሞ ያ ልቡ የዋህ ብቻ ሳይሆን ምንድን ነው? ቅን ነው። ማለት ትክክለኛ ነገር ላይ ብቻ ነው ልቡ ትኩረት ያለው። እንደሱ ከሆነ ምክንያቱም አለማዳመጥና አለመታዘዝ ከጣዖት አምልኮና ከሟርተኝነት ተለይቶ አይታይም በእግዚአብሔር አይን። አሁን አስቡ ጣዖት የሚያመልክ ክርስቲያን ብታገኙ የሆነ አንድ እንትን ነገር አንበሳ ነገር ቤቱ ሰርቶ ምን አንበሳ ስተዲ ያረገ ነው ብሎ በባይብል ስተዲ ፋንታ በዛ በአንበሳው ስር እየሰገደ በደርሱ ከዛ ሟርት ቢያረገ አንድ ክርስቲያን ምን እንደሚሰማችሁ በቃ እግዚአብሔር ሳይ ማዳመጥ ሰውና ማይታዘዝ ሰው ለእግዚአብሔር ይኳሊ ነው እንደዛ ነው የሚያየው ስለዚህ የእግዚአብሔርን ቃል ንቀሃልና ምን አርጓል እግዚአብሔር ስለ ዳዊት ስትመለከት በጣም የሚገርማችሁ ነገር መዝሙር 119 ስታነቡ ዘሎንግስት መዝሙር ዳዊት የከጻፋቸው እኛ ከመናቃቸው ማለት ነው 100 ምናምን ቁጥር ነው ያለው ስለምን እንደ ይዘመረው ስለ እግዚአብሔር ቃል ቃልህን ወደዋለው ፍርድህ ህግ ስርዓትህ ይያለ ምን ያህል የእግዚአብሔርን ቃል የሚወድ ሰው ቢሆን ነው ምክንያቱም አሁን ለተኛው እንትን ልባችን የሚፈተሸው በልባችን ውስጥ ቃልህን በልቤ ሰወርኩ ይላል እዛ ላይ ብዙ ነገር ለመስማት ለማየት ለማንበብ ልባችን ብዙ አይከብደውም የእግዚአብሔርን ቃል ግን ስናነብ ብዙ አንታይ ሳውል ስለ እግዚአብሔር ቃል ሲያወራ አይታችሁትም አታውቁ የሆነ ችግር ሲያጋጥመው መመሪያ ነገር ካገኘ ትንሽ በዚህ በኩል ይድ በቃ ምንም ጣጣ ዳዊት ደግሞ he sings ስለ እግዚአብሔር ቃል የእግዚአብሔርን ቃል ዳዊት እኮ ነብይ ቢሆንም ብዙ ነቢያት በዙሪያው ነበሩ ዳዊት በጣም ዋይዝ ሰው ቢሆንም ብዙ መካሪዎች ነበሩት እንደና አኪጦፌል ከመበላሸቱ በፊት እኮ ያኪጦፌልን ምክር ማግኘት የእግዚአብሔርን ቃል ከመጠየቅ እኩል ነው ይላል የእግዚአብሔር ቃል ዳዊት ነምበር 1 ዘማሪና አምላኪ ቢሆንም እና አሳፍ እና ኤታን ንኝ በቃ ዜና ላይ ስትመለከቱ ያምልኮ መሪ አይነት የገጣሚ የዘማሪ አይነት አንደኛ በሰው ስጦታ ትሬት እንዳይሆንም እሱም ቢኖረውም አብሮ መሆን ይችላል ከብዙ ስተቶቹ ዳዊት የዳነው በራሱ አይደለም በሰበሰባቸው ሌሎች እግዚአብሔርን የሚሰሙና በእግዚአብሔር ምክር በሚያምኑ ሰዎች ነው የሰለሞን ትልቁ ድቀቱ ምንድነው ነብይ የለው መካሪ የለው አለው እንዴ ሰለሞን እኮ ነብይ አልነበረም በዙሪያው እሱ ራሱ መካሪ እሱ ራሱ ሁሉንም ነገር ራሱ ነበር አያችሁ ለሰለሞን እንኳን አልበጀውም ሳውልን ተውት ጌዚ ሁሉ ምንጩ ምንድነው ዳዊት ጋር ዳዊት በምንም መንገድ እግዚአብሔርን ቃል ለመስማት ክፍት ነበር ምንም እንኳን ምዕራፍ 16 ቁጥር 1 ላይ እንደምታዩት ሳሙኤል እስከመጨረሻው ለሳኦል ቢያለቅስለትም እግዚአብሔር መጨረሻ ላይ በቃ አለው ሰውየው ብዙ ድል ቢሰጠውም መጨረሻ ላይ በጣም እየተበላሸ መጣ በቀለኛ ሆነ ቅናተኛ ሆነ ከሱ ትንሽ ምስጋና የሚያገኝ ሰው ቶለሬት ማድረግ አቃተ በዳዊት ይቀናል በልጁ ይቀናል በከፍተኛ ደረጃ የተቀባው ቅባትና የያዘው ቦታና የሱ ልብ አያቸው የሰው ልብ በፍቅር ካልተሞላ በቅናትና በመቀኝነት ይሞላ ከዛን ቀን ጀምሮ ዳዊትን ተመቅኝቶ ተመለከተ ይላል የሰው ልብ በመታዘዝ ካልተሞላ በአመጽ ይሞላ ይላል እግዚአብሔር ቃል ለዚህ ነው ማን ታዘዝ ከሆነ በመታዘዝና በአመጽኝነት መሃል ሌላ ማራጭ የለም አመጽኛው ደሞ እንሄዳለን እግዚአብሔር መከተል ስናቆም የሆነ ነገር ነከኛ ተከታዮች ስለሆነን በባሪያችን መሪዎች ብቻ አይደለም የሆነ ነገር ደሞ ስንከተሳው ነው ሌላ ልከተሉት ምጭሉ ነገር አይኖርም በእግዚአብሔር ቃል ያልተሞሉ ሰዎች በሌላ ቃል ይሞላሉ። ብዙ ሊሞሉን ሬዲ የሆኑ ቃሎች በተለይ በእኛ ዘመን አሉ። ዛሬ እግዚአብሔርን ቃል ያላነበበ ሰው የሆነ ነገር ሲያነብን የሆነ ነገር ሲሰማ መግቢያው ብዙ ነው። እንኳን ማህበራዊ ሚዲያና የመሳሰሉ በጣም እናንተ ሳትሄዱ ቤት የሚመጡ ነገሮች ባሉበት ዘመንና ምንም በሌለበት በምድረ በዳ ላይ ራሱ ቃላት መንገድ አላቸው ወደናንተ የሚመጡበት በእግዚአብሔር ቃል መሞላት ስለዚህ ልባችንስ ምንድን ነው የሞላው ልባችን ማን እንደም ይከተለው ልባችን ማን እንደም ይታዘዘው አሁን እንደ ልብ የሆነ የሚለው ነገር ይሆን በጣም ሮማንቲክ ይመስለናል ግን ምን ማለት ነው ማን እንደም ተታዘዙት ማን እንደም ተከተሉት በማቃል ነው የተሞላችሁት በማስልጣን ስር ነው ምን ኖረው በማህይወት ነው ልባችን የሚመታው ከዚህ አቁማለው እንደውም በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም ልከሃለሁ ይላል ከዛ የምነግርህን ቀባልኝ ይላል አዘጋጅቻለሁ ይላል እዚህ ጋር ቀደም ያለው ክፍል ላይ መርጧል ይላል እንዴ እግዚአብሔር እንዴት መረጠው ዳዊትን እንዴት አዘጋጀው ምንድነው እሱ ስለ ሳኦል እንደዛ አልተባለም ነበር ምንም እንኳን እግዚአብሔር ከተመረጠ በኋላ ብዙ ፕሮቪዥኖችን ቢሰጠውም ልቡን መለወጥን እንደ ሳሙኤል አይነት ሜንተርን ሳሙኤል ሳኦል ላይ ኢንቨስት ያደረገውን ያህል ዳዊት ላይ አላረገም አያችሁ መዝሙር 27 ላይ ዳችሁ ስታዩ በጣም የሚገርም መዝሙር ነው አንደኛው የዛ መዝሙር እንትኑ የተዘመረበት ጊዜ ነው መዝሙር 27 ላይ ዳችሁ ስታነቡ ምን ይላል ሳይቀባ የዳዊት መዝሙር ይላል እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር የሚያስፈራኝ ማን ነው እግዚአብሔር የሕይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው እና ቁጥር 3 ሰራዊት ቢሰፍርብኝ ልቤ አይፈራም ሰልፍም ቢነሳልኝ ግን ምን ይላል እግዚአብሔርን አንዲት ነገር ለመንኩት እርሷንም ሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ አሁን ሳኦል ሁሉ ጊዜ ይሻ የነበረው ነገር እግዚአብሔርን ብሎ አታዩትም በረጅም ራፍ ነው የሳኦልም ታሪክ የተጻፈው ብዙ ሰዎች የሳኦልን ይሃል ከቨሬጅ አላገኙም በባይብል ውስጥ 10 ምናምን ምዕራፍ ማግኘት እና አብርሃም እንኳን አላገኙም ያን ያህል ሰፊ ከቨሬጅ ነው ያገኘው ነገር ግን ዳዊት ሳይቀባ በፊት የሚፈልገው ነገር እግዚአብሔርን ነበር አያችሁ እግዚአብሔርን መፈለግ እግዚአብሔርን ይስበዋል እና ምን ሊያረግ ነው ቢያገኘው ብላችሁ ስታዩ አንደኛ ቤቱ እንድኖር ሁለተኛ ይሄ እግዚአብሔርን ደስ የሚያሰኘውን አይ ዘንድ የሚለው አንድ ላይ አይደለም የሚነበበው እግዚአብሔር ደስ የሚያሰኘውን ነገር ሳይሆን እግዚአብሔርን ምን አይነቱን እግዚአብሔር ደስ የሚያሰኘውን እግዚአብሔርን እመለከ እርሱን ራሱን አየው ዘንድ ነው እግዚአብሔርን ምን አይነቱን እግዚአብሔርን ደስ የሚያሰኘውን ያ መደበኛም ትርጉም ላይ ስታት እንደዚህ ነው እንደውም ባገኘሁት አጋጣሚና ጊዜ ሁሉ ትኩር ብዬ እርሱንና ውበቱን በመመልከት እኖር ዘንድ ማለት ከእግዚአብሔር ፍቅር የያዘው ሰው ነው እንደውም ቁጥር 8 ላይ ስታዩት አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ ልቤ ምን አለ ልቤ አለ እኮ መዝሙር አይደል እንዴ በጣም እንዘምር ልቤ አንተን አለ ማለት ስለዚህ ፊቴን እሹት ባልክ ጊዜ እጅህን አየሁ አይልም አሁን ችግሩ እግዚአብሔር ፊቴን ሲል እኛ እጁን ወዘተ እና ልቤ ግን ማንን ነው የሚለው አለ አንተ ልቤ እጁን ካለ አይኔ እጁን ነው የሚያየው ፊቱን ልቤ ያለውን ነው አይኔ የሚያየው ስለዚህ ዳዊት የመመረጡና እግዚአብሔር አዘጋጅቻለሁ ብሎ በጣም ኮንፊደንትሊ ሲል ዳዊት ኦሬዲ እየተሰራ ያለ በመረሳቱ ላይ ፎከስ ማያደርግ ቤተሰብ ቢረሳው ወንድም ቢንቀው ሰው እንትን ቢለው በተለያየን ኦሬዲ ከዋናው ጋር ኮኔክሽን ፈጥሮ ነበር ምጠይቃችሁ ጥያቄ ዛሬ ልባችሁ የማንን አፕሩቫል ለማግኘት የማንን ይሁንታ ለማግኘት የማንን ድጋፍ ለማግኘት ነው እሱ የሚዋትተው አገልግሎት የሚፈልጉ ሰዎች አገልግሎት የሚሰጡ ሰዎች ይመስላቸዋል የገንዘብ አቅም የሚፈልጉ ሰዎች ሞር ገንዘብ ያላቸው ገንዘብ የሚሰጡ ይመስላቸዋል እግዚአብሔር ሁሉን የሚሰጥ እርሱ ነው ልባችንን ወደ ትክክለኛው ቦታ እናድርገው ለዚህ ነው ሀጌ ላይ ልባችሁን በመንገዳችሁ ላይ አድርጉ እግራችሁ አይደለም የሚፈልገው መንገዳችን ላይ የሚፈልገው ምናችን ነው ልባችን ብዙ ጊዜ የሚነሳው ዳዊት እኮ ከሳኦል የባሰ ብዙ በጣም horrible የሆነ በጣም ዘግናኝ የሆነ አጥያቶች አርጓል እንዴት ነው እሱ እንደዚህ አይነት ነገሩ እንደ እግዚአብሔር ልብ በመሆን ፓኬጅ ውስጥ የሚገባው የሚል ጥያቄ አለ ዳዊት ከራሱ የጦር መኮንን ከሆነ እግዚአብሔርን ከሚፈራ ሰው በክፉ ዘመን ሁሉ አብሮት ከነበረ ከሰዎች መካከል ከአንዱ ከኦሪዮን ከሚባለው ሚስት ጋር እሱ ነው እሱ አይደለችም ጥፋተኛ ባለው ስልጣን ተጠቅሞ ማመንዘር ብቻ ሳይሆን በዛን ጊዜ እንግዲህ አቦርሽን መስራት ቢቻል ኖሮ ሰውየውን ከጦር ሜዳ አስጠራውም። ያ ፕሮሲጀር ስላልነበረ ሰውየውን አስጠርቶ አስክሮ ቤቱ አስተኝቶ ከዛ ሲወለድ ዲኤንኤ ቴስትም ስለሌለ የማልጅ ይባላል የኦሪዮን እንዲባል ማለት ነው። ሊሸፋፍን ሲሞክር እግዚአብሔር ያያል። ስለዚህ ሰውየው ደግሞ በጣም ውዝዝ አለ። እኔ አልሄድም አለ። እየሰከረም በረንዳ ላይ ይተኛል። ዛሬ ሄደ ተኛ ወይ ስለ አረ ሰውየው እዚህ ነው ያደረው። መጨረሻ ላይ ደብዳቤ ጻፈና ኢዮአብ እባክህ ይህን ሰውዬ በጣም በቃ አስገድለው ብሎ የራሱን የሞት ደብዳቤ ምን ያህል ታማኝ ሰው እንደሆነ ይዘል everything happened ከዛ እሱ ከሞተ በኋላ በጣም ዳዊት ሩሩ ሰው የሙት ሚስት ምን ትራ ስለደቡ ንጉሱ እኮ እንዴት ደግ ሰው ናቸው አገቧት እኮ እሷን አገቧት እግዚአብሔር ግን ያ መዝሙር 32ን ስታነቡ ናታን ወደ ዳዊት ከመምጣቱ በፊት ወደ 2 አመት እግዚአብሔር ዝም ብሎት ነበር እና እዛ መዝሙር 32 ላይ ስታነቡ ይጮሃል እግዚአብሔር ፍት እግዚአብሔር ደግሞ ዝም ቁጥር 3 ላይ መተላለፍ ከአንድ ጀምሮ መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው ካለ በኋላ ሁሉ ጊዜ ከመጮህ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ በቀንና በሌሊት እጅህ ከብዳብኛለች እርጥበቴ ለበጋ ትኩሳት ተለወጠ ኃጢአቴን ላንተ አስታውቅ በደሌንም አልሸፈንኩም ለእግዚአብሔር መተላለፌን እነግራለሁ አልኩ አንተም የልቤን ኃጢአት ተውክልኝ እያለ ይናገራል። ማለት በዚህ ኃጢአት ምክንያት ፎር ለነዚህ 2 አመታት ከባድ የውስጥ ስቃይ የልብ ስቃይ ውስጥ እንደገባ እንመለከታለን። ነገር ግን በአንድ በኩል ዳዊት ስለሰራው ክፋት ሳይሆን እንደ እግዚአብሔር ልብ ነው የተባለው ከኃጢአት ጋር በመቾት የማይኖር ሰው በመሆኑ 2 አመት የስቃይና የመከራ ጊዜ በማሳለፉ ነው። አንዳንድ ጊዜ እኛ ስንረሳው እግዚአብሔር ይረሳው የሚመስልልና ከአንድ ሳምንት በላይ ኃጢአታችን የማያስቸግረን አንዳንድ አንድ ሳምንትም ረጅም ነው አይደል? በዚህ ዘመናት ሁሉ መሰቃየት ማለት የዚህ ሰው ከኃጢአት ጋር አያችሁ የእግዚአብሔር ልብ ያለው ሰው ኃጢአትን እንደውሃ ሊጠጣ አይችልም። ኃጢአት መስራትና ለመስራት ጋር አይደለም። ምክንያቱም ስትመለከቱ ናታን ከመጣ በኋላ መዝሙር 51 ላይ ያለው መዝሙር ስታዩ የንስሐ መዝሙር ንስሐው ሙሉ የሆነው መዝሙር 51ን ከዘመረ በኋላ ነው። ምክንያቱም መዝሙር 51 ላይ ስታነቡ የእግዚአብሔር ቃል እንደሚለን ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር ነው የሚለው እንደ ቸርነት ማረኝ እንደ ምሕረት ብዛት መተላለፌ እንደምስስ ከበደሌ ፈጽሞ ጠፈኝ እጠበኝ ከኃጢአቴ አንጻኝ እኔ መተላለፌን አውቃለሁ ኃጢአቴም ሁሉ ጊዜ በፊቴ ነው። አንተን ብቻ በደልኩ በፊትም ክፋት አደረግኩ በነገር ትጸድቅ ዘንድ በፍርድም ንጹህ ትሆን ዘንድ እኔ በአመጻ ተጸነስኩ እናቴ በኃጢአት ተወለደችኝ እነሆ እውነትን ወደድክ የማይታይ ስውር ጥበብን አስታወቅኸኝ በሂሶፕ እርጨኝ እነጻለሁ እጠበኝ ከበረዶም ይልቅ ነጭ እሆናለሁ ሐሴትንና ደስታን አሰማኝ የሰበርካቸው አጥንቶቼ ደስ ይላቸዋል ከኃጢአቴ ፊትህን መልስ በደሌንም ሁሉ ደምስስልኝ ካለ በኋላ አቤቱ ንጹህ ልብን ፍጠርልኝ። ማለት የልቡ መበላሸት በጣም ያስቸግረዋል። ኃጢአት ሜቢ ሀብታችንን ላይወስድ ይችላል ሊጨምርም ይችላል። ኃጢአት እውቀታችንን ላይቀንስ ይችላል ሊጨምርም ይችላል። ኃጢአት ታዋቂነታችንንም ላይነካው ይችላል ሊጨምርም ይችላል። ኃጢአት ግን በእርግጠኛ የምነግራችሁ ነገር የሰው ልብ ያዝጋል። የሰው ልብን ያሸታል። የሰው ልብን ያጨልማል። በኃጢአት እየኖረ በልቡ ብርሃን ሊኖር የሚችል ሰው የለም። በኃጢአት እየኖረ ልቡ ንጹህ ሊሆን የሚችል ሰው የለም። ስለዚህ ምን ይላል? እርጨኝ፣ እጠበኝ። እንደውም በቃ ይሄኛው ልብ በጣም ስለተበላሸ አድስልኝ ሳይሆን ፍጠርልኝ። አያችሁ ሳውል መጀመሪያ ነበር አዲስ ልብ የተሰጠው። ዳዊት ደግሞ ያ ጥሩ ልቡ ተበላሽቶበት ምን አለ? የፈለገ ስለ ኮንሲኩዌንስ አልጨነቅም። አያችሁ ሳውል ኃጢአት ሰርቷል ሲባል ቀጥሎ ስለሚደርስበት ኮንሲኩዌንስ ነው የሚጨነቀው። ባክ በህዝቤ ፊት አክብረኝ ጥለኸኝ አትሂድ ብሎ የሳሙኤልን ልብስ ሲይዝ ልብሱ ተቀደደ ይላል። መንግስትን ቀደደው አለው ይላል። ዳዊት በኃጢአቱ ኮንሲኩዌንስ ምክንያት ናታን ወደ እርሱ ሲመጣ አንድ ምሳሌ ነግሮት ሀብታሙ ሰው የድሃውን በግ በላበት ሲለው አካኪ ዘራፍ ብሎ እንደውም ይህ ሰውየው መገደል አለበት ስለ አንዱ አራት ይክፈል ምናምን ሲል ታያላችሁ። ዳዊት አራት ልጆቹ ሞተዋል። ከዚህ ኃጢአት በኋላ ነው በቤት ሰይፍ ይኖራል። መጀመሪያ አምኖን ሞተ፣ ከዛ አቤሴሎም ሞተ፣ ከዛ ከቤሳብ የወለደው ሞተ፣ ከዛ ሰለሞንና አዶንያስ ይጣል፣ አዶንያስን ሰለሞን ገደለው። አራት ከፍሏል። እሱ በድብቅ ያደረገውን ነገር አቤሴሎም ከሱ ቁባቶች ጋር ወይም ሚስቶች ጋር በአደባባይ ነው የገዛ ልጁ። ምን ያህል ውርደት እንደሆነ አስቡት። የእሱ ልጆች ወንድምና እህት ወንድም እህቱን ሲደፍር በጣም ለእሱ የዳዊት ህይወት በስብራት ውስጥ ነው። ከዛ በኋላ ይኖሩ ነገር ግን ከእግዚአብሔር አለየው። እሱ የፈለገው ንጹህ ልብ ተፈጥሮለት ከእግዚአብሔር ጋር መስተካከል ነው እንጂ የኃጢአቱ ጦስ ከእግዚአብሔር አለየው። ብዙ ሰው ምህረትን የሚፈልገው ኮንሲኩዌንስ እንዳይደርስበት ነው። ነገር ግን ይቅርታና የኃጢአት የበደል ዋጋ የተለያየ ነገር ነው። እውነተኛ ንስሐ የገባ ሰው የበደሉን ዋጋ ለመክፈል ወደኋላ አይልም። ለሰዎችም ፎልስ ፕሮሚስ መስጠት የለብንም። ይቅርታ ንስሐ ከገባ እግዚአብሔር ሁሉንም ከዚህ በኋላ ሕይወት ምንም ኖ አትሞትም ይቅር ብሎሃል ብሎታል ናታን። ነገር ግን ከዚህ በኋላ ከቤት ሰይፍ አይጠፋም። ያደረግከው ነገር ሁሉ ይመጣብሃል። ስለዚህም ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ በእሽታ መንፈስ ደግፈኝ፣ የማዳንህን ደስታ ስጠኝ፣ ቅዱስ መንፈስህን ከኔ አትውሰድ። ሲወሰድ አይቷል። ሳውል በርኩስ መንፈስ ሲሰቃይ የእግዚአብሔር መንፈስ ተወስዶበት he doesn't take anything for granted። ብዙ ከዚህ በኋላ እኔም ለሚተላለፉ ሰዎች መንገድን አስተምራለሁ፣ ኃጢአተኞች እንዲመለሱ ምሳሌ ራሴን አርጌ አስተምራለሁ። ምክንያቱም ይህን መዝሙር የጻፈልን ራሱ ዳዊት ነው፣ ምን ያህል በደል ውስጥ እንደሆነ እና አላስተማረንም፣ አስተምሮናል። መስዋዕት ምናምን ቢቻል ምስጋና የአፍ ከንፈርም ቢሆን ጥሩ ነው፣ ግን የእግዚአብሔር መንፈስ የተሰበረ እግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ስለዚህ ዳዊት ልቡን ማስተካከል ላይ ነው ትልቁ ዙፋኑ እንዳይነካበት ሌሎች ነገሮቹ የጸጋ ስጦታው እንዳይወሰድበት ምናምን አይደለም። ልቤን አድንልኝ፣ ልቤን ለውጥልኝ፣ መንፈሴን እሺ የሚል ምክንያቱም ሰው ኃጢአት ውስጥ ከገባ በኋላ አመፀኛ መንፈስ ያዳብራል። ሲነገረው አይሰማም። ስለዚህ የዳዊትን ህይወት ስናየው ትሁት ልብ ያለው ሰው ነው። ለዚህ ነው ወደዚህ ትሁት እመለከታለሁ ያለው እግዚአብሔር ቃል። እግዚአብሔርን የሚያምን ልብ ያለው ሰው ነው፣ የዋህ ቅን የሆነ ልብ ነው። ስለዚህ ዛሬ የምጠይቃችሁ ጥያቄ እግዚአብሔር አንድ ሰው ይፈልጋል፣ ልቡ ሙሉ ለሙሉ ለእግዚአብሔር የተሰጠ፣ ልቡን ከኃጢአት ለመጠበቅ ፈቃደኛ የሆነ፣ የቆሸሸ ልቡን እንዲያነጻለት ለእግዚአብሔር የሚሰጥ የሚያሳይ። ስለዚህ አሁን ምን መሰላችሁ እግዚአብሔር በዚህ ዘመን የሚጠቀምበት ሰው ከልባችን የተነሳ ነው እንጂ እግዚአብሔር ከሌላ ነገር የተነሳ ሊጠቀምብን አይችልም። ምሳሌ ላይ እንደሚናገር ልጄ ሆይ ልብህን ልብሽን ስጠኝ ስጭኝ እንደሚል ዛሬ እግዚአብሔር ልባችንን ይፈልጋል። እግዚአብሔር አንድ ሰው ይፈልጋል ልቡን የሚሰጠው ሰው። ለዚህ ነው ዳዊት ልቡን ስለሰጠ ለእግዚአብሔር ዓላማ ከብዙ ጊዜ በኋላ ይሄ ሁሉ ነገር ካለፈ በኋላ ብዙ ጊዜ ከሄደ በኋላ የሐዋርያት ሥራ ላይ እንደምንመለከተው ምዕራፍ 13 ከቁጥር 20 ጀምሮ እንደዚህ ይላል፣ ከዚህ በኋላ እስከ ነቢዩ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥ ያነግስላቸው ዘንድ ለመኑ። እግዚአብሔርም ከብንያም ወገን የሚሆን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱን ከሻረው በኋላ ይላል ከልቡ የተነሳ ከተስለሻረው ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ አለ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። እግዚአብሔር እንደ ልቡ ከሆኑ ሰዎች መዳኒትን ያወጣል። ስለዚህ ዳዊት ከነሙሉ ኢምፐርፌክሽኑ ከነብዙ ስተቱ ከነብዙ ጉድለቱ እግዚአብሔር በዚህ በአዲስ ኪዳን ላይም እንደምናየው እንደ ልቤ ሆነ ፍቃዴን የሚያደርግ ሰው እንዳለ ዛሬ እግዚአብሔር ፍጽምናን አይደለም ከኛ የሚጠብቀው ትህትናን ነው። ሁሉን መቻልን አይደለም እግዚአብሔርን ሁሉን የሚችለውን ማመንን ነው። ተወዳጅነትን አይደለም የእግዚአብሔርን ቃልና እግዚአብሔርን በሙሉ ልብና ኃይል መውደድን ነው። ስለዚህ እንደ ልቤ የሆነ አንድ ሰው እንዳለ ዛሬ በዚህ ከኛ መካከል አንድ ሰው እግዚአብሔር ይፈልጋል። አንድ ሰው ልቡን እግዚአብሔር ወይ ልቤን አንጻ በስፈልግ እንደገና ፍጠርልኝ የሚል ሰው።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨነው። በሌሎች ክፍሎች ያዘጋጀናችሁን ትምህርቶችም ከምንጮቻችን በማግኔት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም ማስተያየትም ሆነ ጥያቄ በ251-904-31-31-31 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።